Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አብዛኞቹ የፖለቲካ መሪዎቻችን እስካሁን ድረስ ባለፈው 40 ዓመት የነበሩት በጉርምስና ዘመናቸው በስሜታዊነት የጀመሯቸውን ፖለቲካ መሃል መንገድ ላይ ቆመው እስቲ ትክክል ነበር ነው አለበርንም ወይ ብሎ ከማየት ይልቅ አሁንም ትክክል ለን አሁንም አላጠፋንም አሁንም አልተሳሳትንም እያሉ መሄዳቸው አንዱ የትውልዱ ትልቅ ችግር ነው።
የጥያቄው መልስ እንግዳችን ወይዘሮ ሰዋሱ ስለሺ ጆሃንሰን ናቸው። ከዜናው በኋላ ይመጣሉ፣ ጠብቋቸው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ ግንቦት 20 ቀን 2008 ዓ ም ነው። ከዜናዎቹና የጥያቄ መልስ ፕሮግራም በኋላ የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማጨናል። ፕሮግራሙን ንጉሥ ታምሬ ይመራል። ሰለሞን ክፍል አስተናግዳለሁ። አብራችሁን ታመሹ ዘንድ አክብሮት ግብዣዬ ነው። አሁን በቅድሚያ የዓለም ዜና።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ኢህአደግ ስልጣን የያዘበት 25ኛ ዓመቱን እያከበረ መሆኑን በመግለጥ እስክንድር ፍሬው ከአዲስ አበባ ይህን ሪፖርት ልኳል።
በአዲስ አበባ ስታዲየም በተካሄደው የበዓል አከባበር ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፉት 25 ዓመታት አያሌ ድሎች መመዝገባቸውን ጠቅሰዋል። የብር ኢዮቤልዩ በዓሉም እነዚህን ዞር ብሎ ለመመልከት እንደሚያስችል አስረድተዋል። ከ1983 በፊት የነበረችውን ኢትዮጵያ አዲስ ካሏት የአሁኗ ኢትዮጵያ ጋር ያነጻጸሩት ጠቅላይ ሚኒስትሩ በልዩ ልዩ ዘርፎች ህገ መንግስታዊ ጥበቃ ያገኙ ለውጦች መምጣታቸውን አብራርተዋል።
ፌዴራላዊ ስርዓትን ተግባራዊ ያደረገው የኢፌዴሪ ህገ መንግስት የህዝቦችን የዘመናት የማንነት ጥያቄ ሙሉ ለሙሉ ከመመለሱን ባሻገር የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ እንዲከበሩ እውቅናና ጥበቃን ሰጥቷል። ይህም በአገሪቱ አስተማማኝ ሰላም እንዲሰፍን ዋስትና ያለውና የዳበረ የመድበለ ፓርቲ ዲሞክራሲያዊ ስርዓት እንዲሰፍን እንዲሁም ፈጣን ቀጣይነት ያለውና ሁሉንም ተጠቃሚ የሚያደርግ ፍትሐዊና ዘላቂ እድገት እንዲረጋገጥ ምቹ መደላድሎችን ፈጥሯል።
ኢትዮጵያ ወደኋላ ሊመለስ በማይችል የእድገትና የለውጥ ምህዋር ውስጥ መግባቷንም ነው ጠቅላይ ሚኒስትሩ የጠቀሱት።
ምስጋና የህይወትና የአካል መስዋዕትነት ለከፈሉ የትግሉ ሰማዕታት ይሁንና የከፋ ስህተት እስካልፈጸምንና የህዝባችንን ልዕልና እስካልካድን ድረስ አገራችን ፈጽሞ ሊቀለበስ በማይችል የህዳሴ ጉዞዋ እየገፋች ከአንድ ከፍታ ወደ ሌላ፣ ከአንድ ድል ወደ ሌላ የተሻለ ድል መሸጋገሯን ትቀጥላለች።
በአንዳንድ ተቃዋሚዎች እምነት ግን ተገኙ የተባሉት ለውጦች መሬት ላይ የሉም። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ደግሞ ከእነዚህ ተቃዋሚዎች አንዱ ናቸው። ድሎችን ከመዘርዘር ራስን መመርመር ይሻላል ይላሉ።
ኢህአዴግ መሪዎችን የሚመክሮን የገፉበትን መንገድ ቆም ብሎ እንዲያስቡበት ነው። በሶስቱ መሰረታዊ ጉዳዮች አመጣን በሚሉ ነገሮች ላይ ባዶ ፕሮፓጋንዳውን፣ ባዶ ጫጫታውን፣ ባዶ መፈክሮችን ከማሰማት ይልቅ ቁጭ ብሎ ከኢትዮጵያ ሕዝብ ጋር ምን አድርገን ምን አገኘን፣ ከየት ተነስተ የት ደረስን የምለውን የኢትዮጵያ ሕዝቦችን ሕይወት ለውጠናል ወይ፣ የኢትዮጵያ ሕዝቦች አልፎላቸዋል ወይ፣ የኢትዮጵያ ወጣቶች ተስፋ አለን ብሎ በሀገራቸው ኮርተን ለመኖር በልጽገን ለመኖር አልፎልን መኖር እንችላለን ብሎ ተስፋ ሰንቀዋል ወይ ነው። ይሄ ቅድም ያልኩኝ በቀይ ባህር ይመሰክራል፣ የሊቢያ በረሃ ይመሰክራል፣ የሜዲተራኒያን ባህር ይመሰክራል፣ የደቡብ አፍሪካ እዚህ መንገድ ላይ ያሉ ጫካዎች፣ ጅቦች ይመሰክራሉ።
ታዋቂው ፖለቲከኛ አቶ ልደቱ አያሌውም በዚህ በዓል አጋጣሚ ትርፍና ኪሳራን ማወራረድ እንደሚገባ ይመክራሉ።
ጥንካሬውን የበለጠ አጠናክሮ መቀጠል፣ ጉድለቱን ደግሞ ለማሟላትና ለማስተካከል መጣር ነው እንጂ በሁሉም መልኩ ውጤታማ ነኝ የሚለው ነገር የሚሰራ አይመስለኝም። ኢህአዴግ በፖለቲካ ረገድ የሰራቸው ስራዎች ከወረቀት ያለፉ አይደሉም። እንደኔ አስተሳሰብ እንደውም ከልቡ ዴሞክራሲና ሰብአዊ መብት በዚህ ሀገር እንዲከበር የሚፈልግ መንግስት አይደለም።
የግንቦት 20 የብር ኢዮቤልዩ በዓል ካካተታቸው ክንውኖች የዛሬው ዋነኛው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቱርክ መንግስታዊ ዜና ዘገባ መሰረት የዩናይትድ ስቴትስ የአየር ጥቃትና የቱርክ ከባድ ጦር መሳሪያዎች በጋራ በወሰዱት እርምጃ ሰሜናዊ ሶሪያ ውስጥ 104 እስላማዊ ነውጠኞች መግደል ተችሏል። እርምጃው ትናንት አርብ ምሽት የተወሰደው እስላማዊ ነውጠኞቹ በቱርኳ የኪሊስ ክፍለ ሀገር ላይ ላካሄዱት ጥቃትና በአምስት ሰዎች ላይም ላደረሱት የማቁሰል አደጋ አጸፋ ነው ብሏል የቱርኩ አናዶሉ ዜና አገልግሎት ዛሬ ቅዳሜ ባወጣው ዘገባ። ዩናይትድ ስቴትስ መራሹ የአየር ጥቃት ከዚህም ሌላ እስላማዊ ነውጠኛ ቡድን የሚገለገልባቸውን 7 ህንፃዎች አውድሟል። በቱርኩ ዜና አውታር ዘገባ መሰረት በዚህ 2016 ዓ.ም ኪሊስ ክፍለ ሀገር ውስጥ ከሶሪያ ድንበር በሚካሄድ የተኩስ ልውውጥ 21 ሰዎች ተገድለዋል። የዩናይትድ ስቴትስ አውሮፓ ላይ ላቆመችው የሚሳይል መከላከያ አጸፋውን ከመውሰድ ሌላ አማራጭ የለኝም አሉ የሩሲያው መሪ ቭላዲሚር ፑቲን። ፑቲን ትናንት አርብ ወደ አቴንስ ግሪክ ሲጓዙ በተናገሩት ቃል ዩናይትድ ስቴትስ በአውሮፓዎቹ ሮማንያና ፖላንድ ውስጥ ላቆመችው የሚሳይል መመከቻ መልስ መስጠት ይኖርብናል ብለዋል። ዋሽንግተን ለዚህ ለፑቲን አስተያየት እስካሁን መልስ አልሰጠችም። በመጨረሻም በሁለተኛው የዓለም ጦርነት ካገለገሉ አውሮፕላኖች አይነተኞች አንዱ ትናንት አርብ ማታ ኒውዮርክና ኒውጀርሲ መካከል ባለው ሃድሰን ባህር ውስጥ ወደቀ። የኒውዮርክ ፖሊስ እንዳስታወቀው ከጆርጅ ዋሽንግተን ድልድይ ጥቂት ኪሎ ሜትሮች ራቅ ብሎ ነው የ56 ዓመቱ ፓይለት የተገኘው። ይህ P-47 ተንደርቦልት የተሰኘው አውሮፕላን በሜሞሪያል ዴ በሚቀርቡ ትርኢት ከሚቀርቡት አንዱ ነበረ። ሜሞሪያል ዴ የፊታችን ሰኞ የሚከበረው የዩናይትድ ስቴትስ ወታደሮች በጦር ሜዳዎች ያሳልፏቸውን ሕይወት ለመዘከር የሚታሰብ ወይም የሚካሄድ በዓል ነው። ዜናው አበቃ።
ለዜናዎቹ አዲሱ አበበን እናመሰግናለን። አሁን የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው። በኢትዮጵያ ከመንግሥትና ተቃዋሚ ፓርቲዎች ይልቅ በሕዝብ መካከል ውይይት፣ እርቅ ብሎም ፈውስ ያስፈልጋል ከሚሉ እንግዳ ጋር ትላንት በለጥያቄው መልስ ዝግጅታችን ውይይት መጀመራችን ይታወሳል። መንግሥት በሀገሪቱ ሰላም መረጋጋትና እድገት ሰፍኗል ይላል። እውን በሕዝብ መካከል ውይይትና እርቅ የሚያስፈልገው ለምንድን ነው? ወይዘሮ ሰዋስው ስለሺ ጆሃንሰን ከፕሮግራሙ አዘጋጅ ትዝታ በላቸው ጋር ባደረጉት ውይይት ያብራራሉ ነው።
አመሰግናለሁ ሰለሞን። በትላንትናው ክፍል አንድ ፕሮግራማችን ወይዘሮ ሰዋሰው ስለሺ ጆሃንሰን አድማጫችን አቶ ሳተናው አሊ የመከፋፈላችን ምክንያቶች ምንድን ናቸው ሲሉ ላቀረቡት ጥያቄ በአብዛኛው ያለፉትን በርካታ ዓመታት የመንግሥት ፖሊሲ እንደ ምሳሌ አቅርበዋል። በተለይም ቋንቋን መሠረት ያደረገውን የአስተዳደር ሥርዓት ዛሬ ስልጣን የያዘበትን 25ኛ ዓመት የሚያከብረው ኢህአደግ ግን የቀደሙት መንግስታት የፈጸሙትን በደል ለማስተካከል ነው በቋንቋ ላይ የተመሰረተ አስተዳደር ያዋቀርኩት ይላል። ወይዘሮ ሰዋሰው በዚህ ላይ በሚሰጡን አስተያየት ፕሮግራማችንን እንጀምራለን።
አዎ፣ በርግጥ ምን ጊዜ ማንኛውም መንግስት ሁልጊዜ ለሚሰራው ስራ ተሳስቻለሁ ወይም አጥፍቻለሁ የሚል ነገር አናይም። ብዙ ጊዜ አንድ ምሳሌ መጠቀም ቢያስፈልገኝ ሁላችን በወጣትነት ወይም በጉርምስና ዘመን የምናደርጋቸው ስህተቶች ይኖራሉ። አሁን ወይ ልጆቻችንን አምሽታችሁ አትግቡ ብለው ወላጆቻችን በተናገሩን ሰዓት ወይም አትውጡ ወይም አትዙሩ እንደዚህ ሲሉን እኛ እንቃወም ነበር። ምክንያቱም ያወቅን ስለሚመስለን ማለት ነው። ከ30ና ከ40 ዓመት በኋላ እኛ ራሳችን ወላጆች ሆነን ልጆቻችን አብሽተው ሲወጡ ሲገቡ ስናውቅ ነው ከ30 ዓመት በፊት ለካ ቤተሰብ የመከረኝ ለዚህ ነበር ብለን የምንለው። እና እኔ አሁን የኢትዮጵያን ፖለቲካ አካሄድ ባለፉት 40 ዓመታት ሳይ አብዛኞቹ የፖለቲካ መሪዎቻችን እስካሁን ድረስ ባለፈው 40 ዓመት የነበሩት በጉርምስና ዘመናቸው በስሜታዊነት የጀመሯቸውን ፖለቲካ መሃል መንገድ ላይ ቆመው እስቲ ትክክል ነበር ነው አለበርንም ወይ ብሎ ከማየት ይልቅ አሁንም ትክክል ለን አሁንም አላጠፋንም አሁንም አልተሳሳትንም እያሉ መሄዳቸው አንዱ የተውልዱ ትልቅ ችግር ነው ለነሳሳትን ችግር ይሆናል ብሎ አለማመናቸው ማለት ነው። እና ከዚህ የተነሳ የብሔረሰብ ነጻነት እስከ መገንጠል የሚል ርዕስ ይዞ በምክንያቱም ሲጀምሩ የማርክሲዝም ሌኒኒዝም ፕሮግራም ነው ብለው ነው ይሄን ነገር ሲጀምሩ ትግራይ ትገነጠላለች ብለው ትግራይን ለማስገንጠል የጀመሩት ጦስ ነው ብዙ ቦታ ላይ ገብቶ ህዝቡን ያለያየው። እንደማይሰራ አውቀውታል ያውቁታል ግን ይሄን ስህተት አጥፍተናል ብሎ ለመመለስ ስላልፈለጉ በምንም ታምር የኢትዮጵያ ሰዎች መብት በዚህ ሰዓት ተከብሯል ብሎ ለማለት በጭራሽ የሚያስደፍር ሁኔታ አለ ብዬ አልገምትም። እንደውም በቅርቡ የጄኖሳይድ ዎች ዳይሬክተር እንደተናገሩት በዓለም ላይ ከፍተኛ የህዝብ ጄኖሳይድ በተካሄደባቸው አገሮች ውስጥ ጄኖሳይድ ከመካሄዱ በፊት የሚኖሩ 8 ምልክቶች እንደውም 10 ምልክቶች ብለው ጠቅሰው እንደዚህ ሶማሊያ፣ ሲሪያ እንደዚህ ብለው የተለያዩ አገሮችን ጠቃቀሱ ነሩዋንዳን ጠቃቀሱና ከነዛ ውስጥ ከ10 ምልክቶች ውስጥ ኢትዮጵያ ውስጥ 8 ተካሂዷል እስካሁን ድረስ አሉ። አሁን ባስቸኳይ አንድ ነገር የማይደረግ ከሆነ ኢትዮጵያ ውስጥ እንደ ሌሎች ሀገሮች ሁሉ ጄኖሳይድ ሊያስመጣ የሚያስችል አደጋ በሀገሪቷ ላይ ያንዣበበ ነው። ይሄን ከጥናታቸው በመነሳት ኦፊሻሊ የተናገሩት ንግግር ነው። እና ይሄንን ስና እንዴት አድርገው ነው ይሄ ብሔረሰብና ብሔረሰብ መብት ተከበረ ተቀራረበ ብሎ የኢሃዲግ መንግስት ደፍሮ ለመናገር የሚችለው? ምክንያቱም ፈጽሞ ከ ተጨባጭ ሁኔታ ጋር የማይሄድ ንግግር ነው ብዬ ነው ማምነው።
እሺ ወይዘሮ ሰዋሰው ጆሃንሰን እንግዲህ የኢሃደግን ፖሊሲ የሚደግፉ ፖሊሲው ትክክል ሆኖ አተገባበር ላይ በትክክል ተግባር ላይ አልዋለም ነው የሚሉትና እዛ ላይ አስተያየቶ ምንድን ነው? አጠራ አድርገው ይንገሩኝ።
እሺ እኔ መጀመሪያ በርካታ ድርጅቶች ይህንን የሚቀበሉ ይኖራሉ የሚለው ነገር ትንሽ ለማመን ያስቸግረኛል። ምናልባት አለሙያዬ ገብቼ ብዙ እንዳልናገር በዚህ ጉዳይ ላይ በቋንቋ በዘር ይሄ ኤትኒክ ፌዴራሊዝም እንደዚህ የሚባሉት ነገሮች ላይ መልካምነቱና መልካም ያልሆነውን ነገር ለባለሙያዎች ብለቀው ደስ ይለኛል። ምክንያቱም አለሙያዬ የሆነ ነገር እንዳልናገር ስለምሰጋ ማለት ነው። እኔ ግን በጠቅላላው የብሔረሰቡም ሆነ የቋንቋም ሆነ የፖለቲካ አካሄዱም ሆነ ማንኛውም ነገር ባለፉት 25 ዓመት ታሟል። በቃ ትውልዱንም አሳምመዋል፣ ምድሪቷንም አሳምመዋል። ያን ነገር ለመፈወስ መቀራረብ አለብን ወደሚለው እኔ ወደማውቀው እንዳይ ብሄድ ይቀለኛል። ይሄን አጀንዳ አለሙያዬ ብዙ እንዳልለው ስለምሰጋ ነው።
እሺ አመሰግናለሁ። ወደ አቶ ሳተናው አሊ ጥያቄዎች ልመልሶትና እንግዲህ ችግር አለ ብለን እንመን፣ ማንኛውም ማህበረሰብ ውስጥ ችግር አለ። ኢትዮጵያ ውስጥ ልክ ነው፣ ውጥረት አለ። በብሔረሰቦች መካከል ደግሞ ጥርጣሬና መፈራራት አለ። እንደ ቀድሞ መቀራረብና መወያየትና ችግር በህዝቡ መካከል ካለ እንፍታው ብሎ መረባረብ የለም። እና እንዴት ማቀራረብ ይቻላል የሚለውን ምን ዘዴ ተለሙ? እንዴት ነው ማቀራረብ የሚቻለው?
አዎ ይሄን ነገር አንድ ቦታ መጀመር መቻል አለበት በእርግጥ። እና መጀመሪያ ይሄንን ሀሳብ ሰው ሁሉ እንዲቀበለው እርቅን፣ ሰላምን እንፈልጋለን የሚለውን ስሜት በሰው ሁሉ ህዝብ መሀል እንዲሰርጥ ማስጨበጡ የመጀመሪያ ስራ ነው የሚሆነው። ምክንያቱም ማናችንም የምናተርፍበት ጉዳይ ነው። በምድሪቷ ሰላም ቢመጣ፣ በምድሪቷ እርቅ ቢመጣ ሁሉ ትውልድ ይጠቀምበታል እንጂ የሚጎዳ አይኖርም። እና ይህን ሀሳብ ብዙዎች እንዲቀበሉት የማድረግ ስራው የመጀመሪያ ስራ ነው የሚሆነው። እና ከዚህ የተነሳ አሁን በቅርብ ጊዜ እንደዚሁ ይሄ ሀሳብ በብዛት በተለያየ ጊዜ ላለፉት 3-4 ዓመታት ይህንን ሀሳብ ስናወጣ ስናወርድ የነበርን ሰዎች በቅርቡ ተገናኝተን ለምን የእርቅ ምክር ቤት አናቋቁምም እና በትውልድ መሀል መቀራረብ እንዲፈጠር አናረግም ብለን ገና ጥንስስ ጀምረን ስራ ጀምረናል። ራሱን የቻለ እንግዲህ ያንን ድርጅት ማጠናከሩ የሚያስፈልጋቸው ነገሮች ማድረጉ ራሱን የቻለ ነው። በተለያየ ቦታ ደግሞ ይሄንን እርቅ ሐሳብ ያነሱ የተለያዩ ድርጅቶች በሀገር ውስጥም በውጭም አሉ። መጀመሪያ እነሱንም ለማቀራረብ የመሞከሩ ስራ ሁለተኛ ስራ ይሆናል ብዬ አስባለሁ። ሶስተኛ እኛ በውጪ ያለን ሰዎች አሁን አብዛኞቻችን ይሄንን ስራ እየሰራን ያለነው ከኢትዮጵያ ውጪ ያለን ሰዎች ነንና የችግሩ ብዛት ጎልቶ የሚታየው ደግሞ አሁን ዲያስፖራ ላይ ባለው ህዝብ መሃል ከሀገር ቤት ይዞ የመጣው የፖለቲካ መዘዝ ውጪም መጥቶ አብያተ ክርስቲያናት ተከፍለው የመንግስት ደጋፊ ቤተክርስቲያን፣ የመንግስት ተቃዋሚ ቤተክርስቲያን፣ የመንግስት መስጊድ፣ የደጋፊ መስጊድ እንዲህ እየተባለ እንደው በተፈራው የእምነት ድርጅቶቻችን ሁሉ እንኳን ሳይቀር ይሄ ጥላሸት መጥቷል። እና በመጀመሪያ ከእምነት አባቶችና በእምነት ኢንስቲትዩሽን ውስጥ የሚሰሩትን ሰዎች ለማነጋገርና እንደውም አብዛኞቹ እምነቶች ሁሉ የሚሰብኩት ፍቅርን፣ እርቅን፣ ሰላምን እስከሆነ ድረስ እነሱ ራሳቸው በዚህ ስራ ላይ በመግባት ከፍተኛ ርብርብ እንዲያደርጉ በየጊዜው በየሚዲያው ቅስቀሳ እናረጋለን። ይሄንን ሐሳብ እንዲያነሱና ይሄንን ነገር እንዲያራምዱ ለማድረግ ማለት ነው። ሁለተኛው እያንዳንዳችን አሁን በውጪ ያለን ሰዎች በያለንበት አገር ያለንን ኮሚኒቲ ጋር እየተቀራረብን እንኳን እኛ ጀርመኖች፣ ፈረንሳዮች፣ አሜሪካኖች ስለ ኢትዮጵያ ያገባናል እያሉ እየፈተፈቱ ነው ያሉት። እንኳን እኛ የዛች ሀገር ትውልድ እዛ ሀገር ዘር ማንዘራችን ያለ ህዝቦች ቀርተን ማለት ነው። እና ችግሩ እንዳለ አምነን መፍትሄ እየተደማመጥን እየተከባበርን የኔ ሀሳብ ብቻ ይሰማ ሳንል ማለት ነው ይህንን ሀሳብ የማሸራሸር ነገር በየቦታው ዲያሎግ የሚያስነሱ ነገሮችን እየፈጠርን መስራት እንጀምራለን። ሌላው ጠያቂው ካነሱት ጥያቄ ውስጥ መንግስትም አያገባችሁም ተቃዋሚም አያገባችሁም የሚሉ አሉ። ተቃዋሚዎችም መንግስትም የዛች ሀገር ትውልድ እንደሆኑ ሁሉ አያገባኝም ብሎ የተቀመጠውም ህዝብ የዛ ሀገር ትውልድ ነው። ለመንግስትም ሆነ ለተቃዋሚ ብቻ ስለዛች ሀገር እጣ ፈንታ ለመወሰን ብቻቸውን ማንዳት ያላቸው አይደሉም። ይሄንን አስረግጠን ለመንግስትም ለተቃዋሚዎችም ራታንሱብን ብለው ለሚሉት አስረግጠን መናገር መቻል አለብን። ምክንያቱም ከመንግስት ወገኖች አንዳንድ ሳነጋግር ምን ጸብ አለና ማን ነው የምታስታርቁት የተጣላ የለም ይላሉ። ተቃዋሚዎች ደግሞ የለም እኛ አሁን ግማሹ በሰላማዊ ትግል ግማሹ በትጥቅ ትግል የሚያምነው ከመንግስት ጋር ላለፉት 25 ዓመታት በሙሉ የእርቅ ነገር ለማድረግ ሞክረናል፣ እንዲህ ብለናል፣ ምንም የሚሳካ ነገር አይደለም፣ ይሄን ነገር ማድረግ አይገባችሁም የሚሉ አሉ። እነሱ የተሰማቸውን ሀሳብ መስጠት መብታቸው ነው። እኛ ደግሞ በትውልዱ መሀል እርቅና ሰላም ሊመጣ ይገባል የምንል ደግሞ መብታችን ነው። ይሄን ነገር እንደ ትውልድ ይሄን አጀንዳ የማንሳት ጉዳይ ማለት ነው።
እሺ፣ ወይዘሮ ሰዋሰው ውይይታችንን ወደ ማጠቃለሉ ያዝ ነው። ሌላ ግን እንደው በተጨባጭ ኢትዮጵያ ውስጥ ያለው ሁኔታ ምንድን ነው? ህዝብ እንደ ልቡ የሚደራጅበት ሁኔታም የለም፣ ክልክል አይደለም፣ ነገር ግን የፍርሃት ድባብ አለ ይላሉ አገር ውስጥ የሚኖሩ ሰዎች። ህጋዊ በሆነ መንገድም ተደራጅተው ቢሮ ከፍተው ህዝብን እንመራለን የሚሉ ተቃዋሚዎች ወይንም የሲቪል ማህበረሰብ አባላት በነጻነት መንቀሳቀስ አንችልም የሚል ስሞታ እያሰሙ ነውና ይህን ደንቃራ እንዴት ማለፍ ይቻላል ብለው ያስባሉ? አሁን እርስዎ እንደ መንደርደሪያ ስለ ራስዎ ሲነግሩኝ እኔ እናት ነኝ፣ እናት ስለሆንኩኝ እናቶች ይህንን ፋና እንዲከተሉ ነው የምፈልገው ብለዋል። መሰረታዊ በሆነ መንገድ እናቶች ምን ማድረግ አለባቸው? ህዝብ ምን ማድረግ ይችላል? ለመደራጀት፣ ለመወያየት፣ ለመነጋገር የፍርሃት ድባብ የሰፈነበት ህዋ ውስጥ
አዎ፣ አሁንም ይሄ ኢትዮጵያ ውስጥ ይሄ ነገር በምንም ተአምር ባለመቻሉ ይመስለኛል ለአብዛኛው ህዝብ ለመሰደድ ምክንያት የሆነው ማለት ነው። ከምድሪቷ ሽማግሌም አሮጊትም አዛውንትም ቀባሪ እስከሚያጡ ድረስ ምድራቸውን እየናፈቁ በባዕድ ምድር እየቀሩ ያሉበት ሁኔታ ነው ያለው እና አንድ ጊዜ እንዲሁ አሜሪካ ውስጥ በነበረ ጉባኤ ላይ ለአንድ አሜሪካዊ የጠየኳቸው ጥያቄ ነበር። የአሜሪካ እናቶች ልጆቻቸው አፍጋኒስታን፣ ኢራቅ እንዲህ የሄዱ በጦርነት ሲያልቁባቸው አንዴ ጮሁ ለአሜሪካ መንግስት ማለት ነው። በምንም ተአምር ልጆቻችን በየቦታው እየሄዱ እንዲጨረሱ አንፈልግም ብለው መጮኋቸው መንግስት እንዲያዳምጣቸው አደረገ። አሁን የደጋፊና የተቃዋሚ ጉዳይ ሳይሆን ሰው የመሆን ጉዳይ ብቻ ስለሆነ የኢትዮጵያ እናቶች ብዙ ጊዜ ለኢትዮጵያ መንግስትም ደብዳቤ ጽፍ ያለው ለተቃዋሚዎችም ጽፍ ያለው 40 አመት ሙሉ የኢትዮጵያ እናቶች ልጆቻቸውን እየገበሩ ኖሯል። አባቶች አልገበሩ ማለት አይደለም። መቼም ሴትን ያህል ነገር አመጣ የወለደችው ምን ያህል የሰውን ክብርነት በጣም ሴቶች ይረዳሉ። እና ከዚህ የተነሳ የኢትዮጵያውያን ሴቶች በሙሉ በዚህ ሰዓት ልጆቻችንን እንዳይማገዱ ብለው የመጮህ አቅም እስኪያነሱ ድረስ መንግስትን ማስገደድ እንችላለን ብዬ አምናለሁኝ። ምክንያቱም መንግስትም እኮ ሰዎች ናቸው። የተወሰነ ዘመን በመሳሪያም በኃይልም በጉልበትም መተማመን ቢኖርባቸው ቤትም ዓለም ላይ በዚህ የተማመኑ ሁሉ ከንቱ ሆነው አይተናል። እና እናቶች በዚህ ነገር ላይ በኢትዮጵያ ምድር ላይ ይብቃ ብለው ለማለት የሚነሱበት አቅም እንዲኖራቸው ያስፈልጋል። ሌላው በህዝባችን መሀል ይቅር መባብ በደልን መናገርን ተበድለናል ያሉ ሰዎች በደላቸውን እንዲናገሩ መፍቀድ መቻል አለብን። ምክንያቱም ቁስላቸው እንዲታከም ማለት ነው። እንደገና የበደሉ ሰዎች ይቅርታ የመጠየቅ ባህልን እንዲለማመዱ ማድረግ መቻል አለብን። ሰው እኮ ይቅርታ ቢጠይቅ በይቅርታ ብዙ መግዛት ይችላል፣ ብዙ ህዝብ ብዙ ልብ ማሸነፍ ይችላል። እና ይህንን መልእክት በተደጋጋሚ ለመንግስት ባለስልጣኖችም ለተቃዋሚም ለደጋፊም ይሄን ትቢታቸውን እንዲያወጡ አሁን በኢትዮጵያና በኤርትራ ምድር መሀል አሁን ባለፈው 25 አመት በተደረገው ጦርነት ከመቶ ሺህ ብል ህዝብ በላይ ሲያልቅ ጸቡ የኢሳያስና የመለጸ ብቻ ነበር። በእነሱ ጸብ 100,000 ትውልድ በሁለት ግለሰቦች ጸብ 100,000 ትውልድ እንዲያልቅ ተደረገ።
ያንን እንኳን እርግጠኛ መሆን አይቻልም። ግልጽ ያለ ነገር በሚዲያ የተነገረው የድንበር ጉዳይ ነው።
አዎ ብዙ ከዛ በኋላም እኮ በዚህ ጉዳይ ላይ የነበሩ ሰዎች ሁለቱን ሲያነጋግሩ ሲያገናኙ የነበሩ ሰዎች በሙሉ በተደጋጋሚ በሚዲያ ወጥተው የሚሰጡት መግለጫ ድንበር ምክንያት ሆነ እንጂ በሁለቱ መሀል የነበረው በፖለቲካ ድርጅቶች መሀል ያለ ጸብ ድሮ በኢሃፓና በብኤሶን መካከል በመሪዎቹ በጥቂቶቹ መሪዎች መሀል በነበረ ጸብ ያ ሁሉ ትውልድ እንዲያልቅ ተደረገ። በነጭ ሽብርና በቀይ ሽብር እየተባለ ማለት ነው በግለሰቦች የሚነሳ ጸብ። ከዛ በኋላ አሁንም በሻቢያና በወያኔ መካከል ጸብ፣ በኦነግና በእንደዚህ መካከል ጸብ፣ በጥቂት ግለሰቦች የሚነሳ ጸብ ማለት ነው ለትውልድ ተርፎ ለትውልድ እልቂት የበቃው። ስለዚህ ፖለቲከኞችንም ሆነ መንግስትንም ማስቆም የሚቻልበት ነገር ለመፍጠር ህዝቡ መቀራረብ መቻል አለበት። ህዝብ ነው እነዚህ ሊያስገድዳቸው የሚችለው። በቃን በቃን በዚህ መንገድ ልትቀጥሉ አትችሉም ብሎ ማለት ነው ትውልድ እንዳያልቅ ለማድረግ። ሁለተኛ በዘርና በዘር መሀል የብሔረሰብ ድርጅቶችን መሪዎችን የማግኘቱ ስራ አንዱ ስራ ይሆናል። ምክንያቱም ከመቶ በላይ ድርጅቶች ናቸው ኢትዮጵያ ውስጥ አሉ የሚባሉት በውጭ የዛኑ ያህል ፈልተዋል። እና ጊዜ የሚፈጅ ነገር ነው እያንዳንዱን አግኝቶ ህዝቡን ለመድረስ የሚቻልበትን ሁኔታ ለመፍጠር። በእርግጥ ብዙ ስትራቴጂ የሚጠይቅ ስራ ነው ይሄን ነገር ለመስራት። ከሁሉ በፊት ግን ህዝብ ሀሳቡን እንዲቀበል ይሄን ወደ እርቅ፣ ወደ ሰላም፣ ወደ ፍቅር እንዲመጣ የሚያስገድደውን ሀሳብ ህዝቡ ተቀብሎት ተቃዋሚንም ሆነ መንግስትንም ለማስገደድ የሚያስችል አቅም ማዳበሩ ነው የመጀመሪያ ስራ መሆን ያለበት ብዬ የምገምተው።
ሌላው እንግዲህ ወይዘሮ ሰዋሰው ህዝብ ተከፋፍሏል ከሚለው ስጋት ጋር ተያይዞ የሚነሳው ህዝብ ለውጭም ሆነ ለውስጥ ጥቃት ምቹ እንደሚሆን፣ ጥቃት ማለት ደግሞ የኃይል ብቻ ሳይሆን የፕሮፓጋንዳም እንደሆነ ነውና ነግበኔ የሚለው የሀገራችን ብሂል ቦታ ከሌለው ብሔራዊ አንድነትም እንደሚላላ ነው አንዳንዶች ሰዎች የሚናገሩትና ይህንንስ እንዴት ያውታል?
አዎ አሁን ከዚህ በፊትም ብዙ ጊዜ ብዙ ሰዎች በምሳሌነት ጠቅሰውታል። ናዚ በናዚ ዘመን እንደዚሁ ሰዎች ሲገደሉ እኔ ካቶሊክ ስላይደለው ካቶሊኮች ሲገደሉ ዝም አልኩ፣ እነዚህ ሲገደሉ እኔ አይደለሁም ብዬ ዝም አልኩ መጨረሻ እኔ ላይ ሲደርስ የሚጮህልኝ አጣሁ ብሎ አንድ ሰው ተናገረ አሉ። እና እስላሞች ሲጠቁ እኔ እስላም አይደለሁም ብለን ክርስቲያኖች ዝም ስንል፣ ክርስቲያኖች ሲጠቁ እኔ ክርስቲያን አይደለሁም ብለን ዝም ስንል፣ ኦሮሞ ሲጠቃ እኔ ኦሮሞ አይደለሁም፣ አማራ ሲጠቃ እኔ አማራ አይደለሁም፣ እንደዚህ ያለ ስንል ሁሉ ትውልድ ሲያልቅ ነው ማለት ነው እኛ ጋር ሲደርስ መጮህ የምንጀምረው እና ያኔ ስንጮህ ደግሞ ለእኛ የሚሰማን አይጠፋም። ስለዚህ አማራ ተጠቃ፣ ክርስቲያን ተጠቃ፣ እስላም ተጠቃ የሚለው ነገር ሳይሆን የሰው ልጅ በኢትዮጵያ ምድር ውስጥ ተጠቃ የሚል ስሜት ይዘን መውጣት አለብን። ሁላችንም ቢሆን በቃ የሰው ልጅ ነው፣ እንስሳ አይደለም። የትኛውም ዘር የትኛውም እምነት፣ እንደውም የኢትዮጵያውያን እስላሞች በጣም ጨዋ፣ በዓለም ላይ ካሉ አገሮች ሁሉ በጣም ጨዋነት የተሞላባቸው የኢትዮጵያ እስላሞች እስካሁን ድረስ በሰላማዊ ትግል ጥያቄያቸውን የመብት ጥያቄያቸውን እያነሱ ነው ያሉት። ግን ሲታሰሩ ምን ሲሉ ሌሎችም እንደዚሁ እና አሁን የኦሮሞ መብት ላስከብር፣ የአማራ መብት ላስከብር፣ የትግሬ መብት ላስከብር እያሉ የሚነሱት የብሔረሰብ ድርጅቶች በሙሉ የእነሱን መብት መጠየቃቸውን እንጂ የሌላውን ብሔረሰብ መብት የማክበር ግዴታም እንዳለባቸው ይዘነጉታል። ከዚህ የተነሳ ሁሉም ዘር የሌለው ደግሞ በዚህ ላይ አንድ ብሔረሰብ ውስጥ ያልተካለለ፣ እኔ ለምሳሌ አማራ፣ ኦሮሞ፣ ጉራጌ ተቀላቅዬ ነው የተወለድኩት እና አንደኛው ዘር ካርቶን ውስጥ እንኳን መግባት አልችልም የዚህ ዘር ጉዳይ ብዬ ለመጮህ ማለት ነው። እና ኢትዮጵያውያን እንደዛ ነው ተዳቅለን ሁላችን አንዱ ብሔረሰብ ከሌላው ጋር እየተጋባን እየተዋለድን የኖርን። ስለዚህ የኢትዮጵያ ሕዝብ ውስጥ ሰው የሚባል ነገር ተጠቃ የሚል ጥያቄ ማንሳት ስንጀምር ነው ሁላችንም ለሕዝባችን መብት ማድረግ የምንችለው እና ከዚህ የተነሳ ነው መቀራረብ ለመፍጠር ይህንን ሀሳብ ማራመድ አለብን ብለን የምንለው።
ወይዘሮ ሰዋሰው ስለሺ ጆሃንሰን ጥያቄዎችን ጨርሻለሁ። የሚጨምሩት ካለ ለእርሶ መስመሩን ልልቀቅ።
እኔ የምጨምረው እግዚአብሔር እድሉን ከሰጠኝ በዚህ ሰዓት የኢትዮጵያ መንግስት ተወካዮችም ሆነ የኢትዮጵያ ተቃዋሚ ድርጅቶች በሀገር ውስጥም በውጭም ያሉ የመንግስት ደጋፊዎች በሙሉ እባካችሁ አንድ ጊዜ ቆም ብለን እንደው ትውልድን በአማጠች እናት ማህፀን ነው የምለምናችሁ፣ አንድ ጊዜ ቁጭ ብለን ለማንም በቃ ከዚህ በኋላ ስደት የሚያበቃበት ምድር እንድትሆን ተቀራርበን የበደልን በድለናል ማለት የምንችል የተበደልን ደግሞ ሌላውን ይቅር ማለት የምንችል ለተበደሉ ሰዎች ካሳ መክፈል የምንችልበት እርቅን የምናወርድበት አቅም እንዲመጣ ልባችሁን ለዚህ አዘጋጁ። ሁለተኛ የጻድቅ ዓይን ወደ ራሱ ነው ይላል እና አሁን ዝም ብለን በወያኔ ላይ ብቻ ማሳበብ ሳይሆን እኛም ራሳችን እንድንመለከት ራሳችንም ለዚህ ትውልድ መጥፋት ዝምታችን ራሱ በደል እንደሆነ በተለይ ዝም የሚሉ ሰዎች አያገባኝም፣ ይሄ ፖለቲካ ነው፣ ይሄ እንዲህ ነው የሚሉ ሰዎች ከዚህ ዘመን በላይ ስለ ኢትዮጵያ ሕዝብ ሰብአዊ መብት መከራከር መጮህ የሚችሉበት አማራጭ ስለሌለ ዝምታው ራሱ በደሉን መደገፍ ስለሆነ ከዝምታችን ፍርሃት ተላቀን የግድ የመንግስት ደጋፊ የመንግስት ተቃዋሚ መሆን አይገባንም። ሰው ብቻ ስለሆነን ብቻ ለምድራችን የሚበጅ ነገር ለማድረግ እንድንቀራረብ እንደ ክርስቲያን በሕያው እግዚአብሔር ስም እለምናችኋለሁ። እንደ እናት ደግሞ ትውልድን ላማጠች እናት የትግራይ እናቶች፣ የኤርትራ እናቶች፣ የኦሮሞ እናቶች፣ የሁሉም እናቶች ብዙ ትውልድ ገብረዋልና እንዲያበቃ ይህንን እለምናችኋለሁ እና ይሄ መልእክት ለኢትዮጵያ ሕዝብ በሙሉ እንዲተላለፍልኝ እጠይቃለሁኝ። ቪኦኤ ይሄን እድል ስለሰጣችሁኝ እግዚአብሔር ያክብራችሁ፣ በጣም ነው የማመሰግነው።
ወይዘሮ ሰዋሰው ስለሺ ጆሃንሰን እኛም ስለሰጡን ሰፊ ማብራሪያ በአድማጮቻችን ስም እናመሰግናለን።
እኔም እጅግ በጣም አመሰግናቸዋለሁ።
እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት። In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come.
yes it will.
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዘኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመረጥኳቸው ዜማዎች የተዘሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ህፃናት የመብላት የመልበስ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምጻቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ A Change Is Gonna Come የተሰኘው የሳም ኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳም ኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ.ም ነበር። ዘፈኑ ሳም ኮክ ህይወቱ ካለፈ በኋላ በ1964 ዓ.ም ቢለቀቅም የምንጊዜም ምርጥ ከሚባሉ 500 ዘፈኖች ውስጥ አንዱ ለመሆን በቅቷል። A Change Is Gonna Come ተጋበዙልኝ።
In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too to die, 'cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come. Oh, yes, it will. I go and I go downtown. Somebody keep telling me don't hang around. It's been a long time coming, but I know a change gonna come. Oh, yes, it will. Then I go to my brother and I say, brother, help me please. But he winds up knocking me back down on my coming, but I know a change gonna
I change is gonna come የሳም ኩክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣ ደግሞ ኢማጅን ይሰኛል። The Beatles የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው It is so hard በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከ100 ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine.
Imagine there's no heaven. It's easy if you try. Sky. Imagine all the people living for today. Imagine there's no country. It isn't hard.
አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምጻዊ ነበር የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟገቱ ሐሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብስ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። Get up, stand up, Bob Marley.
Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, don't give up the fight.
Preacher man, don't tell me heaven is on the deer. I know you don't know what life is like.
ማይክል ጃክሰን እና የጓደኞቹን ዜማ What More Can I Give ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ.ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻ ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ የተከበራችሁ የሙዚቃ ቃና አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደ መሆኑ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎችን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪን ጌ በ1971 ዓ.ም ያቀነቀነው ዜማ ነው።
There's too many of you crying. Brother, 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 there's far too many of you dying. You know we've got to find a way to bring some loving here today. Yeah. Father, father, we don't need escalate. You see, war is not the answer, for only love can conquer hate. You know we've got to find a way to bring some loving here today. Oh, picket lines and picket signs, don't punish me with brutality. Talk to me so you can see. Oh, what's going on? What's going on? Yeah, what's going on? Oh, what's going on? Right now. Everybody thinks we're at home. Oh, but who would they judge us simply 'cause our hair is long? Come on, talk to me so you can see what's going on. Yeah, what's going on? Tell me what's
Marvin Gaye, What's Going On? Askatiye, I'm a Woman. It's a known, ye Helen Reddin Zema, the Gabzachu. Helen, Bashizat Emato, Sabahula Tamatamrat, Les Hitwatch, Mept Yakanakanachu, Zema Nipper.
And I know too much to go back and pretend. Cause I've heard it all before, and I've been down there on the floor. No one's ever gonna keep me. It only serves to make me more determined to achieve my final goal. And I come back even stronger, not a novice any longer, cause you deepen the conviction in my soul. Oh yes, I am wise, but it's wisdom for the pain. Yes, I pay the price, but look how much I
ከብራችሁና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓመተ ምህረት ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ.ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ በርዝዴይ የጋበዝኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና ደሩ።
the key to unity of all people is in the dream that you had so long ago that lives in all of the hearts of people. I know we will, because our hearts tell us so.
የማጠቃለያ ዜና እናሰማለን። መጪው የሪዮ ዲ ጄኔሮ ኦሎምፒክስ ጨዋታዎች ፕሮግራም ወደ ሌላ ጊዜ እንዲተላለፍ ወይም እንዲቀየር 150 የጤና ጠበብት የፈረሙበት ደብዳቤ ለዓለም አቀፉ የኦሎምፒክ ኮሚቴ ቀረበ። በተቃራኒው የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና ማስወገጃ ማዕከል ዳይሬክተር ዶክተር ቶም ፍራይደን ውድድሩን ለማስተላለፍ ወይም ቀኑን ለመሰረዝ የሚያበቃ አንዳችም የጤና ችግር እንደሌለ አመልክተዋል። የፓኪስታኑ ጠቅላይ ሚኒስትር ናዋዝ ሸሪፍ በቀጣዩ ሳምንት ሎንዶን ውስጥ የልብ ቀዶ ሕክምና ያደርጋሉ ተባለ። ይህ በአምስት ዓመት ውስጥ ለሁለተኛ ጊዜ የሚደረግ ሕክምና መሆኑ ነው። የህንድ ጠቅላይ ሚኒስትር ኖሬንድራ ሞዲ ለናዋዝ ሸሪፍ ፈጣን ፈውስ ተመኝተውላቸዋል። የኮሎምቢያ ሽምቅ ተዋጊዎች 3 የታገቱ ጋዜጠኞችን ትናንት አርብ ማምሻው ላይ ፈተዋቸዋል። ለስፓኞ ኤል ሙንዶ ጋዜጣ ተዘግብ የነበረችውና የ59 ዓመቷ ሳሉድ ሄርናንዴዝ ማኦር ብሔራዊ ነጻ አውጪ ጦር በተሰኘው ታጣቂ ቡድን የታገተችው ባለፈው ቅዳሜ ሲሆን፣ ሌሎቹ ሁለቱ ደግሞ የእርሷን ሁኔታ በመከታተልና በመዘገብ ላይ እንዳሉ ነው ሰኞ ዕለት የታገቱት። በመጨረሻም በሁለተኛው የዓለም ጦርነት ካገለገሉ አውሮፕላኖች አይነቶች አንዱ ትናንት አርብ ማታ ኒውዮርክና ኒውጀርሲ መካከል ባለው ሃድሰን ባህር ውስጥ መውደቁ ተነገረ። የኒውዮርክ ፖሊስ እንዳስታወቀው የ56 ዓመቱ ፓይለት የተገኘው አውሮፕላኑ ፍርስራሽ ውስጥ ነው። ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመራልን በንጉሡ ታምሬና ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ልሰናበት። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.